ክፍል ሁለት ፕሮግራማችን አሁን ይጀምራል። በመጽሐፍ ታሪክ ፕሮግራማችን በብርሃኑ ሰርጾ የተደረሰውን የደርግ የእስራት ዘመን መጽሐፍ ትረካ ክፍል 12 እና የመጨረሻውን አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል። ደራሲው በደርግ እስር ቤቶች በራሱና በሌሎች እስረኞች ላይ ይፈጸም የነበረውን ስየል ግፍ እና ሰቆቃ እንዲሁም ኑሮ በአይን እማኝነት የሚመሰክርበትና በውብ ቋንቋ የቀረበ መጽሐፍ ነው።
ከመጽሐፍ ዓለም
በፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ተዘጋጅቶ የተቀነባበረ ፕሮግራም። የደርግ የእስራት ዘመን ከብርሃኑ ሰርጾ 2000 ዓመተ ምህረት ክፍል 12 መቼም ወይ የአብዮት በዓል ሲመጣ ወይ ከተማው አንድ ችግር ሲፈጠር ያለበለዚያም አንድ እንግዳ ለጉብኝት የመጣ እንደሆነ ቤተሰቦቻችን መንገድ ስለሚዘጋ ስንቅ ማቅረብ እንደሚቸገሩ ስለምናውቅ ዛሬም ተመሳሳይ ሁኔታ የተፈጠረ መስሎን በጣም ተደናገጥ። ባዘቦት ቀንስ ይሁን ደግሞ ባውደ ዓመት መንገድ ዘግተው ጾም ሊያውሉን ነው ብለን ነበር ያዘነው። ሁሉም እስረኛ ውጭ ውጭ ቢያይም አንድም ስንቅ የሚያቀርብ ልጅ ብቅ ሳይል ቀረ። ከሀያ ደቂቃ በኋላ የእስር ቤቱ ኃላፊና ምክትሉ በአምሳ አለቆቻቸው ታጅበው ወደ እስር ግቢው ገቡ። የእስር ቤቱ ኃላፊ ምክትሉና ሌሎች አምሳ አለቃዎች አንድ ላይ ተሰባስበው ከመጡ የአንድ ትልቅ ችግር ምልክት ስለነበር ገና ከሩቅ ስናያቸው ደግሞ ምን ተፈጥሮ ይሆን? በዓመት በዓል ለጭዳ የሚወሰድ ሰው ይኖር ይሆን ብዬ አዘንኩ። ወዲያው በቀጥታ እኔ ወደ ተቀመጥኩበት ሲያመሩ ብድግ ብዬ ቆሜ ጠበቅኳቸው። መጀመሪያ ሻለቃው መሆኔን ቢያውቅም የቤት ኃላፊ አንተ ነህ አይደል ብሎ ጠየቀኝ ለማጣራት። አሁን ስለው እስረኞቹም በሙሉ ልብሳቸውን ለብሰው በአስር ደቂቃ ውስጥ እንዲዘጋጁ ንገራቸው ለኝ ለማረጋገጥ ስል ሁሉንም ነው ብዬ ስጠይቀው፣ አዎ ሁላችሁ ሲለኝ፣ ሻምበሉ ሁለቱ የሚቀሩትስ ሲለው፣ ሻለቃው ወደ ሻምበሉ ዞር ብሎ እነሱን በኋላ እንለያቸዋለን ሲለው ሰማሁ። ምክንያቱ ምን እንደሆነ ብጠይቀው እኔ የተነገረኝ እንድትዘጋጁ ነው እንጂ ሌላ የማውቀው ነገር የለም ብሎኝ ምንም ፍንጭ ሳይሰጠኝ ወደሚከተለው ክፍል እየተጣደፈ ሄደ። ወዲያው ወደ እስር ክፍሉ ገብቼ እስረኛው በደንብ እንዲያዳምጥ እንደተለመደው ደጋግሜ ያጨብጭቤ፣ እስረኛው በሙሉ ርጭ ብሎ ያዳምጥ የተሰጠችኝን ቀጭን ወታደራዊ ትዕዛዝ የባተ አቅጠኜ፣ ሁላችሁም በሚቀጥሉት 5 ደቂቃዎች ውስጥ ልብሳችሁን ለብሳችሁ እንድትዘጋጁ ታዟል ስል ያ ሁሉ ጸጥታ በአንድ ጊዜ ደፈረሰና ልክ የገበያ ቦታ መሰለ። ግማሹ ልንፈታ ነው ብሎ በጣም ደስ አለው። አንዳንዱ ደግሞ እስር ቤት ሊለውጡን ነው መባባል ሲጀምር፣ ይህንን አትሃሮ የማዳምጥበት ጊዜ ስለሌለኝ ቶሎ ብዬ ወደ ልብስ መለወጤ ሄድኩ። በጣም የሚያስገርም ትዕይንት ነበር። ሁሉም በክፍሉ ውስጥ ያለ እስረኛ በአንድ ላይ ልብሱን ለመለወጥ ሲንደፋደፍ ማየት፣ አንዳንዶቹ ደግሞ ለማታ እቤት ተጠምቃ ተሰጣቸው የነበረችውን የወይን ጠጅ ለዛሬ ለምጣጣሻቸው ይመጣላቸው ደና ያመጣል ምግብ ጋር አጣጥመው ለመጠጣት አሳድረው የነበሩ ያንን የተከለከለ መጠጥ ወስደው እንጽዳጃ ቤት ለመጥፋት ይጓሯጡ ነበር። አንዳንዱ ደግሞ የሚለብሰውን ልብስ ያማርጥ ነበር። ምን አለፋችሁ ብቻ ወታደሩም ሲቪሉም ከታት የታወጀ ይመስል በዚያች በአምስት ደቂቃ ውስጥ ሁሉም ያለውን ጽኑ ልብስ ለብሶ የሚመጣውን በጉጉት መጠባበቅ ጀመረ። ለብሼ ስጨርስ ወደ በሩ ብቅ ስል አልፎ አልፎ እስረኞች በብዛት ሊወሰዱ ሲሉ ወይም የደርግ መርማሪዎች ከእስር ቤት የሚፈለግ ሰው ሊወስዱ ሲሉ የሚከፈተውን ትልቁን የቆርቆሮ በር ለመክፈት ዘቦች ሲያንገጫገጩት ስሰማ ማማ ላይ ያለውን ዘብ ቀስ ብዬ ምንድነው ነገሩ ስለው ሌላ ጊዜ ለምን አናገራችሁኝ ብሎ ይቆጣ የነበረው ማማ ላይ ያለ ዘብ መፈታታችሁ ነው አለኝ። ወዲያው ሻለቃውና ሻምበሉ የተለዋወጡት ንግግር ማለትም ሁለቱ የሚቀሩት ሲል የሰማሁት ትዝ አለኝና እስረኞቹ በሙሉ ሊፈቱ ነው፣ እኔና ጓደኛዬ ግን መቅረታችን ነው፣ ምክንያቱም እስር ቤቱ የሌሎቹን እስረኞች ስንቅ ሳይቀበል የኔንና የጓደኛዬን ስንቅ ብቻ ያስገባው የምንቀረው እኛ ስለሆንን ነው ብዬ ደመደምኩና ወደ ውስጥ ተመልሼ ጓደኛዬን የሰማሁትን ስነግረው እሱም በነገሩ ቢያምንበትም ምን የነሱ አሰራር እንደሆነ ዝብርቅርቅ ነውና እስቲ ተስፋ ሳንቆርጥ እንጠብቅ ብሎ አበረታታኝ። እስረኞቹ እንደ ጓጓን ውጭ ውጭ ስናይ ወዲያው ትልቁ የቆርቆሮ በር ተከፈተና ሁለት የወታደር የጭነት መኪናዎች ወደ ግቢው ገቡ። መኪና በመምጣቱ ብዙ እስረኛ እስር ቤት እንድንለውጥ ሊወስዱን ነው ሲል፣ አንዳንዱ ደግሞ እስር ቤት ብንለውጥ ኖሮ እቃችንንም ያዙ ይሉን ነበርና ሊፈቱን ነው ሲል፣ አንዳንዱ ሟርተኛ ደግሞ ለዓመት በዓል ወስደው ሊረሽኑን ነው ሲል ቆየን። በመጨረሻ ሁለት ከውጭ የመጡ የሲቪል ልብስ የለበሱ ሰዎችና የእስር ቤቱ ኃላፊዎች አንድ የጦር ሰራዊት ሻምበልና ከአንድ ታዋቂ ከበርቴ የቡና ነጋዴ በቀር ሁለቱ መኪናዎች ላይ እንድንወጣ አዘዙን። ወጣቱ ቀልጠፍ ቀልጠፍ እያለ ሽማግሌዎቹንም እየደገፈም እየጎተተም በዚያም አልሆን ካለ እየተሸከመም ሁሉም ተሳፈረና ሁለቱ መኪናዎች ጢም ብለው ሞሉ። መቀመጫ የሚባል ነገር የለውም፣ ሸራ የለውም፣ ክፍት ነው ብቻ። እንደ ችቦ ችምችም ብለን እርስ በርስ ተደጋግፈን ቆመን መኪናው ሲንቀሳቀስ የራሳችንን እድል ባናውቅም ከእኛ ተነጥለው ወደ ኋላ የቀሩትን ነጋዴና አንድ ሻምበል የረጅም ዘመን የእስር ቤት ጓደኞቻችንን እጃችንን በማውለብለብ ተሰናብተናቸው ከግቢው ለመውጣት ጉዞ ጀመርን። ከአራተኛ ክፍለ ጦር ግቢ ልክ ስንወጣ ለካስ ስንቅ አንቀበልም የተባሉት ቤተሰቦቻችን በሙሉ ምን ሊያደርጉን እንደሆነ ነገሩ ስላልገባቸው ያመጡልንን ስንቅ እንደያዙ እዚያው በር ላይ ቆመው ይጠባበቁ ኑሮ ሲያዩን ልክ እስረኛው አንዳንዱ ልንፈታ ነው፣ አንዳንዱ እስር ቤት ሊለውጡን ነው፣ ሌላውም ሊገዱን ነው ብሎ በሐሳብ ተለያይቶ እንደነበረው ሁሉ ቤተሰቦቻችንም ምንም አልተነገራቸው ስለነበር እነሱም የተለያየ ሐሳብ ስለነበራቸው ግማሾቹ ማልቀስ፣ ግማሾቹ መጮህ፣ አንዳንዶቹ ደግሞ እልል ማለት ጀመሩ። እኛም የት እንደምንሄድ ሳናውቅ እጃችንን እያውለበለብ ቤተሰቦቻችንን ሰላም ብለናቸው ጉዟችንን ቀጠል። አንዳንድ ቤተሰቦች የት እንደምንሄድ ለማወቅ ነው መሰለኝ አቅማቸው የቻለውን ያህል መኪናውን እየተከተሉ መሮጥ ጀምረው ነበር። ከቅዱስ ዮሴፍ ትምህርት ቤት በኋላ ግን መኪናውን ሊደርሱበት ስላልቻሉ ከዓይናችን ተሰወሩብን። መኪናው በአብዮት አደባባይ አድርጎ ወደ ግራ ሲታጠፍ ደርግ ጽሕፈት ቤት ወስደው እዚያው አቆይተው ሊፈጁን ነው ብለን ብዙዎቻችን ሰጋን። የደርግ ጽህፈት ቤትን አልፎ ሲሄድ ደግሞ አይ እንግዲህ እንጦጦች አስካውደው ይረሽኑን እንደሆነ ነው እንጂ ለመፍታት ከሆነ እዛው የታሰርንበት ቦታ ከዛሬ ጀምሮ ተፈቷችኋል ብለው ለምን አይለቁንም ነበር ብለን ተስፋ ቆረጥ። መኪናው 4 ኪሎን አልፎ 6 ኪሎ ጋር ሲደርስ ወደ ቀኝ ወደ ጃልሜዳ ሲታጠፍ አዲስ የደህንነት ጥበቃ መስሪያ ቤት ቀድሞ ራስ ካሳ ግቢ ውስጥ ተቋቁሟል የሚለውን ወሬ የሰማን ሰዎች እዚያ ወስደው አጉረውን እርምጃ ሊወስዱብን ይሆናል ብለን ስንጨነቅ ጃልሜዳ ፊት ለፊት ስንደርስ መኪናዎቹ ታጥፈው የቀድሞ የክብር ዘበኛ ካምፕ የነበረው መንኩሪያ ባንቲርቡ ጦር ሰፈር ውስጥ ይዘውን ገቡ። ሁላችንም የእስር ቤት ለውጥ ከአራተኛ ክፍለ ጦር ወደ መኩሪያ ባንቲርቡ ጦር ሰፈር መሆኑን አምነን ተቀበልንና የጓጓንን ደትን ፍቺ ባናገኝም የፈራነውን ሞት በመገላገላችን እፎይታ ተሰማን። መኪናዎቹ ጦር ሰፈር ውስጥ ትንሽ ውስጥ ለውስጥ ከተጓዙ በኋላ አንድ ቦታ ላይ ያቆሙና ወርደን ወደ አንድ አዳራሽ እንድንገባ ተነገረንና ያ ሁሉ ግራ የገባው እስረኛ ግር እንዳለው እየተነዳ ወደ አንድ አዳራሽ ገባን። አዳራሽ ውስጥ ስንገባ መድረክ ተዘጋጅቶ ወንበር ሁሉ የተደረደረ ሲሆን ከፊት ያለው መደዳ በሰዎች ተሞልቷል። ማንነታቸውን አላወቅንም ነበር። ከዚያ ባለው ባዶ ቦታ ላይ ተጠጋግተን እንድንቀመጥ ተነገረንና እየፈራን እየተባን ያልተያዙትን ወንበሮች ሞልተን ተቀመጥ። እስከ መጨረሻው ሰዓት ድረስ ከጓደኛዬ ጋር አልተነጣጠልንም። አሁንም ጎን ለጎን ነበር ቁጭ ያልነውና ምን ያደርጉን ይሆን ስንል የነበረው። ከዚያ ትንሽ ከተረጋጋን በኋላ ከኛ ቀድመው መጥተው ከፊታችን የተቀመጡትን ሰዎች አትኩረን መመልከት ስንጀምር አንዳንድ የምናውቃቸውን የቀድሞ ባለስልጣናትና ቤተ መንግስት ታስረው የነበሩ አንዳንድ ጓደኞቻችንን ስናይ እነሱም እንደኛ ከእስር ቤት የመጡ ስለነበሩ እነዚህ ሰዎች ይፈቱን ይሆን የሚል ጥርጣሬ ለመጀመሪያ ጊዜ ከልቤ ገባ። አዳራሹ ውስጥ መቼም ከሹክሹክታ በስተቀር ማንም ጮክ ብሎ የሚናገር አልነበረም። ጭርጭ ብለን ተቀምጠን ስንጠብቅ ቆይተን አንድ የደርግ አባል የሆነ ሻለቃ በደህንነት ሰራተኞችና በአጃቢዎቹ ተከቦ መጣና መድረኩ ላይ ተኮፍሶ ተቀመጠ። ትንሽ ቆይቶ መናገሪያውን አስጠጋና ስለ አብዮቱ ታሪክና እኛ ታስረን በነበረበት ዘመን ምን ያህል እድገትና ብልጽግና በአገሪቱ እንደሰፈነ ሰፋ ያለ ገለጻ ካደረገልን በኋላ አብዮት አስተማሪና መሃሪ ስለሆነ ከዛሬ ጀምሮ በምህረት ተፈታችሁ ከቤተሰቦቻችሁ ጋር እንድትቀላቀሉ ተፈቅዶላችኋል ሲለን አዳራሹ በጭብጨባ ተሞላ። ከዚያም የተሰማችሁን ደስታ ለመግለጽ ከመካከላችሁ ፈቃደኛ ካለ በመላው እስረኛ ስም ንግግር እንዲያደርግ እጋብዛለሁ ሲል ከዚያ ሁሉ እስረኛ መካከል አንድ እንኳን እጁን የሚያነሳ ጠፋ። ሆሆይ ምን እናድርግ ደግሞ ንግግር አደርጋለሁ ብሎ እዚያ መድረክ ላይ ወጥቶ አንድ ነገር ሳት ያለ እንደሆን ተመልሶ እዚያው የጠሉት እስር ቤት መግባት አይደል ብለን ይሆናል። ማንም የደፈረ አልነበረም። ከዚያ ተናጋሪ ያለመኖሩን ሲያውቅ እንኳን ደስ ያላችሁ መሄድ ትችላላችሁ ብሎ አሰናበተን። በዚህ ጊዜ ያየሁት ግፊያ ግን ድሮ በልጅነታችን የሶቪየት ህብረት ቋሚ ኤግዚቢሽን በሳምንት አንድ ቀን የነጻ ፊልም በሚያሳይበት ጊዜ ሲኒማ ለመግባት ልጆች ከሚያደርጉት ግፊያ የባሰ ነበር። ሚኒስትሮቹ፣ ጀነራሎቹ፣ መኮንኖቹና ወታደሮቹ በሙሉ እንደ ትንሽ ልጅ ነው መውጫው በር ላይ ሲተናነቁና ሲጋፉ የነበሩት። ጓደኛዬ በግፊያ መካከል እንዳይጠፋብኝ ቀስ ብለን እንውጣ ብለው እንዴ ምን ትጠብቃለህ? እነዚህ ሰዎች ድንገት ሐሳባቸውን ቢለውጡና ተመለስ ቢሉስ? እንዲያውም ሌተና ኮሎኔል እገሌን ከአጃቢዎቹ መካከል አይቼዋለሁና እንዴት ይፈታሉ ብሎ ሊመልሰን ይችላልና እንዳያይህ ብሎ አስፈራራኝ። እውነትም አንድ የማውቀው ታሪክ ትዝ አለኝ። ይኸው የደርግ አባሉን አጅቦ የመጣ የደህንነት ሊተናፈለኔ አንድ ጊዜ እስረኞች ሲፈቱ አንዱን እስረኛ እኛ ስንት ደም ተቃብሰን የምናስረውን እስረኛ እየፈታችሁ ልታስገድሉን ነው ወይ? እንደዚህ ከሆነ ለምን ብለን ሰው እንይዛለን? ብሎ አቤቱታ አቅርቦና አስፈራርቶ ለፍቺ ቀርቦ የነበረ አንድ እስረኛ ተመልሶ እንዲታሰር እንዳደረገው አውቅ ስለነበር ሰው እውነቱን ነው መጋፋቱ ብዬ ደምድሜ፣ እኔም ሌተና ኮሎኔሉ እንዳያይኝ እስረኛው መካከል ገብቼ ወደ በሩ መጋፋት ቀጠርኩና ከአዳራሹ ወጣሁና በረጅሙ ፎይ ብዬ ተነፈሱ። አየሩ እንኳ ልዩ መሰለኝ። ከዚያ ወደ የት እንኳ እንደምንሄድ ከጓደኛዬ ጋር ሳንነጋገር ብቻ ከዚያ ግቢ ከሩጫ ባልተናነሰ እርምጃ ወሰን ጃልሜዳ አጠገብ ያለው አስፋልት መንገድ ላይ ስንደርስ ፍቺው እውነት መሆኑን ለማረጋገጥ እንደፈለገ ሰው እርስ በርሳችን ተያይተን ፈገግ አል። ጓደኛዬ ግን አካባቢው መቆየቱን በፍጹም ስላልወደደው ቶሎ ብለን ከዚያ አካባቢ እንጥፋ ብሎ ያቻኩለኝ ጀመር። ለረጅም ጊዜ እንደ አራተኛ ክፍለ ጦር ያለ እስር ቤት ማለትም አይናችን ከቆርቆሮ አጥር ባሻገር አርቆ ማየት የማይችልበት ቦታ መቆየት በእይታ ላይ ጉዳት አለው መሰለኝ። አይኔ ግራ ቀኝ እያማተረ ከጃል ሜዳ አልፎ በአካባቢው ያሉትን ተራራዎችና አድማሱን ሲመለከት የማዞር ስሜት ተሰማኝ። በጣም የገረመኝ ነገር ግን ያው ከጥቂት ሰዓት በፊት በጭነት መኪና ተጭነን ስንወጣ ከተነፍሰው የነበረው አየር አሁን ተፈትቼ በነጻነት መንገድ ዳር ቆሜ ብፈልግ በዚህ በኩል ብፈልግ በዚያ በኩል መሄድ እንደምችል እያማረጥኩ ስለተነፍሰው የተለየ አየር ሆኖ ተሰማኝ። አራተኛ ክፍለ ጦር እስር ቤት የነበረ ማንኛውም እስረኛ በኪሱ ምንም ገንዘብ እንዲይዝ አይፈቀድለት ስለነበረ ስንወጣ አንዳችንም ምንም ገንዘብ በኪሳችን ስላልነበረ እኔም ጓደኛዬም ወደ ቤታችን ጉዞአችንን በእግራችን ለመከተል ተስማምተን እንደ ተላኩ ልጆች እጅ ለእጅ ተያይዘን መብረር ጀመርን። የኔ ቤት ወደ ዮሐንስ ቤተክርስቲያን አካባቢ፣ የእሱ ደግሞ ወደ ተክለ ሃይማኖት አካባቢ ስለነበረ አብረን ግማሽ መንገድ ያህል ሄደን ነበር የተለያየ ነው። ደግነቱ ቀኑ እንቁጣጣሽ ስለነበረና ብዙ ሰው አመት በዓሉን ለማክበር እቤት ስለሆነ መንገዱ ሁሉ ጭር ያለ ሆኖ ነው እንጂ እንደ መደነባበራችን መኪና ይገጨን ነበር። አንድ ጊዜ መንገድ ልናቋርጥ ስንል ጓደኛዬ አንድ ከሩቅ የሚመጣ መኪና አይቶ እናሳለፍ ሲለኝ ማቋረጥ እንችላለን ብለው ሆሆይ አንተ ሰው ከብርሃኑ ከበደ የተረፈችውን ነፍሴን መኪና ይብላት ብሎ አስቆኛል። ዮሐንስ አካባቢ ስንደርስ ተሰነባብተን እኔ የሰፈሬ መገንጠያ መንገድ ሲያያዝ ጓደኛዬ ገና ብዙ መንገድ ይቀረው ስለነበር ዞር ብዬ ስመለከተው አብረን በነበርንበት ጊዜ ከነበረው ፍጥነት ጨምሮ እንደ ትንሽ ልጅ ሲሮጥ አየሁት። ብዙውን ጊዜ አንድ አካባቢ ላይ ስንቆይ በየቀኑ የሚሆነውን ነገር በየዕለቱ ስለምናየው ለውጡን መገንዘብ አይቻልም። ግን ከአምስት ዓመታት በኋላ ወደሚያውቁት አካባቢ ተመልሶ ሲመጣ አእምሯችን ስለዚያ ቦታና የአካባቢው ነዋሪ ሰዎች ለመጨረሻ ጊዜ ቀርጾ ያስቀመጠው ምስል በወቅቱ ያየውን ስለሆነ ለውጡን በቀላሉ መገንዘብ ይቻላል። የሰፈራችን መንገድ አባቶቻችን ገንዘብ አዋጥተው አሰርተውት የነበረው የሚጠግነው አጥቶ አስፋልቱ ከላዩ ተበልቶ ከስር የነበረው ጥቁር ድንጋይ አግጦ ይታያል። ብዙ ድሮ ሳውቃቸው አጥር የነበራቸው ግቢዎች አጥራቸው ፈራርሷል። አንዳንዶቹ ግቢዎች የአጥራቸው እንጨት በሙሉ ተነቅሎ አልቆ የውጭው በር የነበረበት ማዕዘን ብቻ ስላልወለቀ አጥር ሳይኖር የአጥር ውጭ በሩ ብቻ ተንጠልጥሏል። ስታሰር አካባቢ የማውቃቸው መንገድ ዳር ይጫወቱ የነበሩ ልጆች አሁን ጎርምሰው እዚያው መንገድ ዳር ያለ ሱቅ ደጃፍ ቆመዋል። እኔ አወቅኳቸው እንጂ እነሱ አላወቁኝም። ቤቴ ግቢ ስደርስ ከእኛ ግቢ ፊት ለፊት በነበረው ግቢና በእኛ ግቢ መካከል የነበረው አጥር ፈርሶ ሁለቱ ግቢዎች አንድ ሆነዋል። ሁለቱ የተለያዩ ግቢዎች እንደነበሩ የሚያሳይ ነገር ቢኖር መካከል አንድ እድሜው ረዝሞ የቆመ ማዕዘን መኖሩና ሁለት ተወላግደው ከዛሬ ነገ ይወድቁና እንጨታቸውን ተካፍለን እንማግዳለን ብሎ የግቢው ነዋሪ በጉጉት የሚጠብቃቸው የተለያዩ የአጥር ግቢ በሮች መኖራቸው ብቻ ነበር። ሌላው አንድ ጊዜ እቤት ገብቼ ቤተሰብን ካገኘሁ በኋላ አስቸግሮኝ የነበረው ነገር የፍቺውን ወሬ ሰምተው እንኳን ደስ ያላችሁ ለማለት የሚመጡትን ሰዎች ሳገኝ የቤተሰቦቻቸውን አባላት ደህንነት በተራዬ ስጠይቅ አገኘው የነበረው አስደንጋጭ ዜና ነበር። በተለይ አንድ ለቤተሰባችን በጣም የቅርብ ወዳጅ የሆኑ ሰው ከነ ቤተሰባቸው እንኳን ደስ ያላችሁ ለማለት መጥተው ሰፊ ሰላምታ ከተለዋወጥን በኋላ የወንድማቸውንና የባለቤታቸውን ደህንነት ጠይቃቸው በደንብ ሳይመልሱልኝ አደባብሰው ደህና ናቸው ብለው ስላለፉት እንደገና ከሌላ ጨዋታ በኋላ አንስቼ ስጠይቃቸው አይ የነሱማ ነገር አንድ ወር ጊዜ ውስጥ ተከታትለው አረፉ እኮ ብለው ያስደነገጡኝን አረሳውም። ከዚያ በኋላ ሊጠይቁኝ መጥቶ ከዚያ በአካል የሚገኘውን ሰው ጤንነት እንጂ ቤተሰቦቹን ደህንነት መጠየቅ አቁሜ ነበር። በተለይ በእድሜ የገፋ የቤተሰብ አባል ያለው ሰው ከሆነ የመጣውና የግድ ስለሌላው የቤተሰቡ አባል ልጠይቅ ከፈለኩ በመጀመሪያ እንግዳው ሳይሰማ አንዱን የራሴን የቤተሰብ አባል ሰውየው ወይም ሴትየዋ በሕይወት መኖራቸውን ሳላረጋግጥ አልጠይቅም ነበር። በዚህ ወቅት ነገሩን በጣም አባብሶት የነበረው ደግሞ ደርጉ ቀይ ሽብር ብሎ ወጣቶቹን የፈጀበት ዘመን እኔ እስር ቤት በነበርኩበት ጊዜ ስለነበር መርዶው በእድሜ የገፉ ሰዎች ብቻ ሳይሆን የወጣቶችም ጭምር መሆኑ ነበር። ከእስር ከተፈታው በኋላ ሌላ የተመለከትኩት ከመታሰሪ በፊት የቅርብ ወዳጆቼ እላቸው የነበሩና ከታሰርኩ በኋላ ግን እንኳንስ ድፍረት ኖሯቸው እኔን እስር ቤት ድረስ መጥተው ሊጠይቁ ይቅርና ቤተሰቦቼን ሲያዩ እንኳ ይሸሹ የነበሩ ጓደኞቼ መፈታቴን ሰምተው እቤት ሲመጡ ያሳዩት የነበረው ጭንቀት ነበር። እጅግ በጣም ብዙ ጓደኞቼ ከአንድ ሰው በስተቀር ከታሰርኩበት ጊዜ ጀምሮ እንኳን መጥቶ መጠየቅ ቀርቶ በወሬ ደረጃ መኖሬን ወይም መሞቴን ቢጠይቁ ከጸረ አብዮተኛ ጋር ግንኙነት አላችሁ ተብለው የሚታሰሩ መስሏቸው ወሬን እንኳን አይጠይቁም ነበር። በተለይም ለነዚህ ፈሪ ጓደኞቼ ጥሩ ግልግል ሆኖላቸው የነበረው የህዝብ ደህንነት ጥበቃ በ1972 ዓመተ ምህረት ገደማ በአብዮቱ ወቅት ያበረከተውን አስተዋጽኦ ለኢትዮጵያ ህዝብ በኤግዚቢሽን መልክ ሲያቀርብ በጸረ አብዮተኝነት ተይዘው እርምጃ የተወሰደባቸውን ሰዎች ፎቶግራፍ አቅርቦ ስለነበርና ከነዚህ ፎቶግራፎች መካከል የኔም ፎቶግራፍ አንዱ መሆኑ ነበር። አንዳንድ እውነተኛውን ወሬ ለማጣራት ምንም እድል የሌላቸውና የማውቃቸው ሰዎች ሆነው ኤግዚቢሽኑን ጎብኝተው ፎቶግራፌን እርምጃ ከተወሰደባቸው ሰዎች ጋር እዚያ ያዩ ሰዎች ከተፈታው በኋላ ሲያገኙኝ ልክ የሞተ ሰው ያዩ ያህል ነበር የደነገጡት። ብዙ ሰው እርምጃ የተወሰደባቸው የሚለውን መግለጫ የተገደሉ በሚል ብቻ ነበር እንጂ የተረጎመው ለውሳኔ መታሰርን እርምጃ መውሰድ አድርጎ አልወሰደውም ነበር። የህዝብ ደህንነት ጥበቃም ቢሆን በኤግዚቢሽኑ ላይ እርምጃ የተወሰደባቸው ብሎ የደረደራቸው ፎቶግራፎች በአብዛኛው የተገደሉና ጥቂት የታሰሩ ሰዎች ምስሎች ነበሩ። አንድ በጣም ይቀርበኝ የነበረና በታሰርኩበት ወቅት እኔንም ሆነ ቤተሰቤን ሲሸሽ የነበረ ጓደኛዬ ከተፈታውም በኋላ ሲደበቅ ኑሮ አንድ ቀን አንድ ትልቅ መስሪያ ቤት ውስጥ ጠባብ ኮሪዶር ላይ ከተለያየ አቅጣጫ ስንመጣ ድንገት ሊሸሽ በማይችልበት ሁኔታ ግጥምጥም አልን። መቼም መሬት ተከፍቶ ቢውጠው ይመርጥ ነበር። ፊቱን ለመሸፈን ሞከረ። ቀኝ ኋላ ዙሮም እንደ መሮጥ ዳዳው። ብቻ ምን አለፋችሁ እጅግ በጣም አፍሮ የሚያደርገው አጥቶ ድርቅ ብሎ ሲቆም በስሙ ጠርቼው አፍረቱን ለመክፈፍ ስል እኔው ራሴ ታዲያስ ደህና ነህ ወይ ብዬ ጠየቅኩት። የሚመልሰው ነገር ሁሉ ጠፍቶት ብዙ ከተርበተበተ በኋላ ሳመኝና ፍጭም ብሎ የህዝብ ደህንነት ኤግዚቢሽን ላይ እኮ እርምጃ የተወሰደባቸው ሰዎች መካከል ፎቶግራፍን አይቼ ስለነበር በህይወት ያለህ ስላልመሰለኝ ነው ያልጠየቅኩ ሲለኝ፣ ታዲያ እቤት እንኳ ሄደህ ለቅሶዬን ለምን አልደረስክም ስለው፣ እሱ ጥፋት ነው ግን ስራ በዝቶብኝ ስለነበረ ነው ብሎ ምክንያቱን ደርድሮ ይቅርታ ጠየቀኝና ወደፊት እንድንገናኝ አድራሻውን ሰጥቶኝ ተለያየም። አንድ ወዳጄ ግን እንደ ታሰርኩ አካባቢ ገና ሁለት ካርድ ያወጣ ዘመድ ብቻ ነው መጠየቅ የሚችለው የሚለው ደንብ ሳይወጣ በፊት በደንብ ተመላልሶ ጠይቆኛል። ለዚያው የህዝብ ደህንነት ሰራተኛ ሆኖ እና ለስራ ዘመን ወዳጅም ቤተሰብም የተፈተነበትና ማንነቱን ያስመሰከረበት ዘመን ነበር። መደምደሚያ። የእስር ቤት ህይወቴ ድንገት እንደተጀመረው ሁሉ ድንገት ሳላስበው ተፈጸመ። ታዲያ አሁን ነገሩን ወደ ኋላ ተመልሼ ስመለከተው የተከፈለው መስዋዕትነት ትክክል ነበር ወይ? በእስር ያሳለፍኩት ከህይወቴ ላይ የተቦጨቀው 5 ዓመት ያላግባብ የባከነ ጊዜ ነው ወይስ የወደፊት ህይወቴን ለመምራት ትምህርትና ልምድ ያገኘሁበት አጋጣሚ ነው እያልኩ ራሴን ብዙ ጊዜ እጠይቀዋለሁ። መልሱ ግን ውስብስብ ነው። አንዳንድ ጊዜ በሶስተኛው ዓለም አማካይ የሰው ልጅ እድሜ ነው ከተባለችው ከዚያች 35 ዓመታት ላይ በእስር 5ቱን ማሳለፍ እድሜን ማባከን መስሎ ቢታየኝም፣ ብዙውን ጊዜ ግን ብታምኑትም ባታምኑትም በእነዚያ 5 የእስራት ዓመታት ጊዜው በራሴም ሆነ አብረውኝ ታስረው በነበሩ የእስር ቤት ባልደረባዎቼና በቤተሰቦቻቸው ላይ ከደረሰው ሁኔታ ስለ ሰው ልጅ ጸባይ የተማርኩትን ያህል ትምህርት ከዚያ በፊትም ሆነ ከእስራት ከተፈታው በኋላ አላገኘውም። ትምህርት ስላችሁ ታዲያ የመጽሐፍ ትምህርት ቡክ ለርኒንግ የሚባለው ይሄ ሰው የጻፈውን መጽሐፍ ሸምድዶ ለፈተና ተቀምጦ ወይም 20-30 ባለሙያ የጻፈውን መጽሐፍ አገላብጦ ከአንዱ አንድ ሐሳብ ከሌላው ደግሞ ሌላ ሐሳብ ቀንጨብ ቀንጨብ አድርጎና የራስን ሐሳብና ድምዳሜ አክሎ ሰፋ ያለ ጽሑፍ ጽፎ ካባ ለብሶና ባርኔጣ ጭኖ የሚመረቁበትን አይነት የቀለም ትምህርት አይደለም የምላችሁ፣ እውነተኛ የህይወት ትምህርት በሁኔታዎች ውስጥ በማለት በተለይ ስለ ሰዎች ጸባይ የተማርኩት የቆየሁባቸው እስር ቤቶች ውስጥ ነበር። በተፈጥሯችን ማንኛችንም ብንሆን ያለንን የእውነት ጸባይ ሙሉ በሙሉ ግልጽ ሆነን ለሁሉም ሰው አናሳይም። በፈረንጆቹ አባባል ዲግሪ ኦፍ ዲስክሎዥር ይሉታል። ከሚስጥራችን መካከል ምን ያህሉንና የቱን ለማን እንደምንገልጽ የሚያሳይ ሁኔታ ነው። አዲስ ለተዋወቅናቸው ሰዎችና አብረናቸው ለኖርን ሰዎች ስለ ራሳችን የምናጫውታቸው እኩል አይሆንም። እንዳቀራረባችን ለአንዳንዱ በብዛት ለሌላው ደግሞ የተቆጠበ መረጃ ነው ስለ ራሳችን የምንሰጣቸው። አንዳንድ ሚስጥሮቻችንን ደግሞ የፈለገውን ያህል የምንወደውና የምንቀርበው ሰው ቢኖረንም እንኳ ከራሳችን በቀር ለማንም ሳናካፍለው አብሮን ወደ መቃብር የሚወርድ ይሆናል። በተለይ ለአጭር ጊዜ ለምናገኘው ሰው የምናሳየው ጠባይም ሆነ የምናካፍለው ምስጢር በጣም የተቆጠበ ነው የሚሆነው። አብዛኛው ሰው በተፈጥሮ እውነተኛ ባህሪውና የሚያስመስለው ባህሪ በተለይም በሰዎች ዘንድ መስሎ ለመታየት የሚፈልገው ባህሪ አለው። ይሄ መስለን ለመታየት የምናሳየው ባህሪ የውሸት ጠባያችን ስለሆነ ለተወሰነ ጊዜ ብቻ ነው ተቆጣጥረ ነው አስመስለን ለመቆየት የምንችለው። እየቆየን ስንሄድ መሸፈን የማንችልበት ደረጃ ላይ እንደርስና እውነተኛ እኛነታችን አሸንፎ ይወጣል። አንዳንድ ሰው ከሌላው የሚለየው የማስመሰል ባህሪውን ለረጅም ጊዜ የማቆየት ችሎታ ስላለው እንደሆነ ነው እንጂ ማንኛውንም የማስመሰል ባህሪ ለረጅም ጊዜ ይዞ መቆየት በጣም አስቸጋሪ ነው። ትንሽ ዘወር ያለ ቦታ ፈልገን ያቺን እውነተኛ ባህሪያችንን አሳይተን ተንፈስ የምንልበት ጊዜ እንፈልጋለን። በማስመሰል መቆየት ልክ ውሃ ውስጥ ገብቶ ሳይተነፈሱ ለጥቂት ሴኮንዶች እንደመቆየት አይነት ነው። ውሃ ውስጥ ብዙ ከቆየን ታፍነን መሞት እንደምንችለው ሁሉ እውነተኛ ጠባያችንን ብዙ ብናምቀው ፈንድቶ የሚወጣበት ደረጃ ላይ ይደርሳል። ያየኋቸው የኢትዮጵያ እስር ቤቶች ከወታደር ፖሊስ ብቸኛ እስር ክፍል ሶሊታሪ ኮንፋይንመንት በስተቀር በረት የመሰሉና እንደ ክፍሎቹ ስፋት 20 30 40 ሰዎች የሚታጎሩባቸው ስለሆኑ እያንዳንዱ እስረኛ እስኪሰለች ድረስ በቀን ለረጅም ጊዜ ይተያያል። የእንደዚህ አይነቱ እስራት ተጨማሪው ቁጣት ከማትፈልገውና ልታዩ ከማትሻው ሰው ጋር የግድ ተፋጥጦ መኖሩ ነው። በዚህ ሁኔታ ውስጥ እየተኖረ ደግሞ ያለንን ጸባይ ደብቆ ማቆየት የማይቻል ስለሆነ እውነተኛ ባህሪያችንን ይጋለጣል። ስለዚህም ነው ለሰዎች ጸባይ በይበልጥ የተማርኩት በእስር ቤት ህይወቴ ነው ለማለት የምደፍረው። በእስር ቤት ህይወቴ ውስጥ በአጠቃላይ ለሰው ልጆች ከፍተኛ ፍቅርና አክብሮት የነበራቸው የሌሎችን ህይወት ለማዳን ሲሉ የራሳቸውን ህይወት አሳልፈው የሚሰጡ ያላቸውን ሳይተፋቸው እንኳን ተካፍለው የሚኖሩ ከመቀበል ይልቅ መስጠትን የሚያዘወትሩ ሰዎችን የማግኘትን ያህል እንደዚሁ ስስታሞች በጎናቸው የተራዱ ሰዎች እያሉ ምግባቸውን ከማካፈል ይልቅ ተርፏቸው ቢደፉ ደስ የሚላቸው ራሳቸውን ወዳዶችና በዚያች እስር ቤት ህይወት ውስጥ እንኳ ለመኝታ የተሰጠችንን 60 ሴንቲሜትር ቦታ እንደ ድንበር ወስደው በጎናቸው የሚተኛው እስረኛ ለእረፍት ሲወጣ ጠብቀው የጎረቤታቸውን ፍራሽ በእግራቸው ገፍተው የራሳቸውን ቦታ ሰፋ ለማድረግ የሚሞክሩ ራስ ወዳድ ሰዎች አጋጥመውኛል። በእስር ላይ በነበርንበት ዘመን በሞራል አንጻርም አንዳንዱ በተቻለው መጠን የራሱን ሞራል ጠብቆ ሌሎችም በተቻላቸው መጠን ብቁ ሆነው እንዲገኙ የሚያበረታታ አጋጥሞኛል። አንድ አብሮኝ ታስሮ የነበረ ምሁር ዘወትር እስረኞች ሞራላቸው ዝቅ ብሎ ሲመለከት መንግስት ያሰረን በሞራልም ሆነ በአካል እንድንዳሽቅና አንድ ቀን ሊፈታን እንኳ በአእምሮም ሆነ በአካል ከሰው በታች ሆነን ፈሪ ዜጎቹ ሆነን እንድንገዛለት ፈልጎ ስለሆነ ይህንን ዓላማውን ከግብ እንዲያደርስ ራሳችን አስተዋጽኦ ማድረግ የለብንም፣ ይህን በርትተን ማክሸፍ አለብን እያለ ብዙዎቹን እስረኞች የቀለም ትምህርት ከማስተማሩም በላይ ምንም እንኳ ባይፈቀድም በድብቅ የስፖርት እንቅስቃሴ እንዲያደርጉም ያበረታታ ነበር። በተለይ የትምህርት ነገር ሲነሳ አንድ የኤርትራ ፖሊስ ፈጥኖ ደራሽ ኮማንዲስት አባል የነበረና ሲታሰር ምናልባት የወር ደመወዝ መክፈያ ሊስት ላይ በጣት መፈረም ክልክል ነው ብለው በግድ ስሙን መጻፍ አስተምረውት ይሆናል ስሙን ብቻ መጻፍ ይችል የነበረ ከባጭ ዓመታት ውስጥ ከፊደል ጀምሮ የአስረኛ ክፍል ትምህርት ያጠናቀቀ እስረኛ ጥሩ የሞራል ግንባታ ምሳሌ ነበር። በጭካኔ አንጻርም በድብደባ ብዛት የቆሰለ እስረኛ ወስደው እዚያው የቆሰለ አካሉ ላይ በመግረፍ የሚደሰቱ ቆሰለ እግር ላይ በወታደር ቡት ጫማ በመቆም ሰው ሲሰቃይ የሚስቁና የሚዝናኑ መርማሪዎች አይቻለሁ። ማረጋገጫ ማግኘት ባልችልም በወሬ ደረጃም አንድ ታዋቂ የነበረ መርማሪ እንደሚገደል እርግጠኛ የሆነውን እስረኛ ሲመረምር መቼም ወጥቶ ይህንን ስራዬን ለማንም ሊያወራ አይችልም በሚልነት ከሚመረምረው ሰው አካል ላይ ስጋ በስለት እየቆረጠ ያሰቃይ እንደነበረ ሰምቻለሁ። ብዙዎቹን የደርግ ዘመን መርማሪዎች ሳስባቸው የሚያደርጉት ነገር ድመት አንዲት አይጥ ከያዘች በኋላ የምታደርገውን ነበር የሚያስታውሱኝ። ልብ ብላችሁ አይታችሁ እንደሆነ ድመት አይጥ ስትይዝ በመጀመሪያ አይኗን ታጠፋና ማምለጥ እንደማትችል ስታውቅ አይጧን ከመዳፏ እንደመልቀቅ ትላትና ያቺ ምስኪናይት እውነት የተለቀቀች መስሏት በማያ አይኗ እየተደናበረች ለማምለጥ ስትሞክር ድመቷ በመዳፋ አፈፍ እያደረገች ስትጫወትባትና ስታስተቃያት ቆይታ ነው የምትገላት። ታዲያ ለድመቷ መዝናኛ እንጂ ጭካኔ መስሏት አይደለም የምታደርገው። ብዙዎቹ የደርግ መርማሪዎችም ልክ እንደ ድመቷ በመጨረሻ ላይ እስረኛውን መግደላቸው ላይቀር በማሰቃየትና በማጉላላት ደስታ የሚያገኙ የአእምሮ በሽተኞች ነበሩ። መቼም የደርግ መርማሪ በስራው ላይ መቆየቱ ዘበት ነውና እኔንም ካሰቃዩኝ መርማሪዎች መካከል አንዱ ከደርግ ጋር የነበረው የጫጉላ ዘመን አልፎበት አጋጣሚ እኔው የነበርኩበት እስር ቤት ታስሮ መጥቶ ነበር። እንደዚሁ እንደ ሸሸኝና እንደ ፈራኝ ሲኖር አንድ ቀን ያለ የሌለ ድፍረቱን ሁሉ አሰባስቦ ተጠጋኝና ያሰቃየኝ ስራውና እንጀራው ሆኖበት እንጂ ከኔ ጋር የግል ጸብ ኖሮት እንዳልሆነ ገልጾ ይቅርታ እንዳደርግለት ጠየቀኝ። እኔም የሰጠሁት መልስ ግድ የለህም፣ አትጨነቅ፣ እኔ አንድ ሰው ተኩሶ ቢያቆስለኝ ጸቤ ከተኳሹ እንጂ ከግዑዙ ጠመንጃ ጋር አይደለም። አንተ ያለቆችህ መሳሪያ ሆነህ ነው እንጂ በራስህ አእምሮ ተመርተህ የምትሰራ ሰው ስላልሆን ከአንተ ጋር ጸብ የለኝም የሚል ነበር። ያለንባትን ዓለም ደግሞ እንድንወዳት የሚያደርገን የዚህ አይነቱ ቅንብር መኖሩ ይመስለኛል። ሁሉም ሰው መጥፎ ወይም ሁሉም ሰው ጥሩ ቢሆን ኖሮ የምናነጻጽርበት መስፈርት ስለማይኖር በበኩሌ ሕይወት አፈልችና ትርጉም የለሽ የሚሆን ይመስለኛል። አንዳንድ ጊዜ ህብረተሰብ በሙሉ የቱ ድርጊት ትክክል የትኛው ደግሞ የተሳሳተ እንደሆነ ለመለየት የሚንፋታበት ደረጃ ላይ የሚደርስበት ጊዜ ይኖራል። የዚህ አይነቱ ጊዜ ነው የጋራ እብጀት የሚባለው። እንዲህ አይነት ሁኔታ በአገራችን የተከሰተው በደርግ ያገዛዝ ዘመን ነበር። የሁለት ጎረቤት ቀበሌዎች አብዮት ጠባቂዎች የማንኛው ቀበሌ የአብዮት ጠባቂዎች ብዙ ሰው እንዳሰሩና ብዙ ሰው እንደገደሉ የሚፎካከሩበት ደረጃ ላይ ደርሰው ነበር። የአብዮቱ ሹሞችም አንዱን ቀበሌ ከሌላው የሚያበላልጡት በዚሁ መስፈርት ሆኖ ብዙ ሰዎችን ያሰረና የገደለ ቀበሌ አብዮት አብዮት ይሸታል ተብሎ ይሞካሽ ነበር። በዚህ የምርመራና የግድያ ተግባር ላይ ተሰማርተው የነበሩትን ሰዎች ጸባይ ሳስበው በጣም ያስገርመኝ ስለነበር በእንደዚህ አይነቱ ተግባር ላይ ተሰማርተው ውለው ቤታቸው ሲገቡና በተለይ ከራሳቸው ጋር ብቻ ሆነው ቀኑን ሙሉ ሲያደርጉት የነበረውን ሲያስታውሱት ህሊናቸው እንዴት እረፍት ይሰጣቸው ይሆን የሚል ጥያቄ ዘወትር በጭንቅላቴ ውስጥ ይመላለስ ነበር። ታዲያ አንድ ቀን ከአንድ ወንድሜ ጋር ቁጭ ብለን ስለ ዓለም ሁኔታና ስለ ሰዎች ጸባይ ስንወያይ ይህን ጥያቄ አነሳሁበትና አንተ ነገሩን ከራስህ አንጻር እያየኸው እነዚህ ሰዎች እንዴት እንዲህ አይነት ስራ ላይ ተሰማርተው ውለው ማታ ህሊናቸው ያስተኛቸዋል ብለህ ትላለህ እንጂ እነሱ እኮ ከመነሻው ህሊና የላቸው። ህሊና ቢኖራቸውማ ኑሮ መጀመሪያም በዚህ አይነት ተግባር ላይ አይሰማሩም ነበር። ለነሱ ያ የሚያደርጉት ነገር ትክክል ነው። እንዲያውም ማታ ቤቱ ሲገባ ቀኑን ሙሉ ባከናወነው ተግባር ደስ ብሎት ለነገ ደግሞ ስንት ሰው እንደሚያስርና እንደሚገድል ይሆናል እቅድ የሚያወጣው። ያንተ መስፈርትና የነሱ መስፈርት የተለያዩ ናቸው ብሎ በህይወቴ ሙሉ የማስታውሰው ትምህርት ሰጥቶኛል። እውነትም አንዳንድ ጊዜ ትክክልና ስህተት የሚለው ነገር ልክ እንደ ውበት እንደ ተመልካቹ አይን ሊለያይ እንደሚችል ካለፈው ልምዴ ለመረዳት ችያለሁ። እንዲያውም አንድ መጽሐፍ ላይ ያነበብኩት Right is the exclusive property of the winner. The loser is always wrong. የሚል ነገር ትውስ አለኝ። አሸናፊዎች ታሪክን እንደገና የመጻፍ እድል በእጃቸው ስለሚገባ ራሳቸውን ትክክለኛ፣ ተሸናፊውን ደግሞ ስህተተኛ አድርገው ሲያቀርቡ ደጋግመን በዓለምም በሀገራችንም ደረጃ የተመለከትነው ነው። ይህ የጠቀስኩላችሁ መጽሐፍ ምሳሌ አድርጎ ያቀረበው የናዚ ጀርመንን ሳይንቲስቶች ነበር። ታሪኩ አጥር ባለመልኩ እንደሚከተለው ነው። ሁለተኛው የዓለም ጦርነት ወቅት የናዚ ጀርመን ሳይንቲስቶች የተለያዩ ምርምሮች በእስረኝነት በተያዙ እስራኤላውያን ላይ ያከናውኑ ነበር። ከሚያደርጓቸው ምርምሮች መካከል አንዳንዶቹ የሰው ልጅ ከዜሮ በታች እስከ 8 ዲግሪ ሴንቲግሬድ ብርድ መቋቋም እንደሚችል ለማወቅ እስረኞችን ለዚሁ ተብሎ በተሰራ ትልቅ ማቀዝቀዣ ውስጥ አስገብቶ ሙቀቱን እየቀነሱ በመሄድ ሙቀቱ 8 ዲግሪ ከዜሮ በታች ሲደርስ የእስረኞቹ የውስጥ አካላት መስራት እንደሚያቆሙ፣ እንዲሁም ከፍተኛ ጨረር ሬይ በሴቶች የእንቁላል ማምረቻ አካል ኦቫሪ ውስጥ በማሳለፍ እንዴት ማምከን እንደሚቻል፣ ከታሰሩና ከተገደሉ እስረኞች አካል ሞራቸውን በመለየት ለጦሩ አገልግሎት የሚውል ሳሙና ማምረት እንዴት እንደሚቻል የመሳሰሉት ይገኙ ነበር። የዚህ አይነቱን ምርምር ሲያካሂዱ የነበሩት ሳይንቲስቶች በወቅቱ ለናዚ ፓርቲ ላበረከቱት አስተዋጽኦ ከፍተኛ የሜዳልና የገንዘብ ሽልማት ተደርጎላቸው ነበር። ይሁንና ጀርመን በተባበሩት ጦር ከተሸነፈች በኋላ እንደዚህ አይነቱን ኢሰብአዊ የሳይንስ ምርምር ሲያደርጉ የነበሩት ሳይንቲስቶች በኑረምበርግ ጦር ፍርድ ቤት ቀርበው ከእስራት እስከ ሞት በሚደርስ ቅጣት ተቀጥተዋል። ነገሩን ስንመለከተው የተከናወነው ተግባር አንድ ነው፣ በሰዎች ላይ የሳይንስ ምርምር ማድረግ። ግን ያው ተግባር በአንድ መንግስት ስር የሚያስሾምና የሚያስሸልም ሲሆን፣ በሌላው መንግስት አመለካከት ግን የሚያሳስርና የሚያስገድል ወንጀል ነበር። ስለዚህ ተግባሩ በሁለት የተለያዩ መነጽሮች ነው የታየው። በአንድ ወቅት አሸናፊ የነበረው ያሞካሸውንና የሸለመውን ተግባር በሌላው አሸናፊ የሆነው ደግሞ አውግዞታል። እና የኛም ሀገር አብዮተኞችና የአብዮቱ ጠባቂዎች የዚህ አይነት ሁኔታ ነበር ያጋጠማቸው። አንድ ወቅት አብዮቱን ከተከላካይነት ወደ አጥቂነት አሸጋገሩ ተብለው ተሞካሽተው የነበሩ የአብዮት ጠባቂዎችና አለቆቻቸው በሌላ ወቅት ደርግ ከህዝብ ለመታረቅ ሲፈልግ እንደ ወንጀለኛ ቆጥሮ እስር ቤት ወርውሯቸዋል። አንድ በካዛንቺስ አካባቢ በሚገኝ ቀበሌ ውስጥ የአብዮት ጥበቃ ኃላፊ የነበረ የአስር አለቃ ብዙ ወጣቶችን ጸረ አብዮተኞች ናቸው በማለት ሲያስ ሲገርፍና ሲገድል የነበረ እንደለመደው አንድ ወጣቶች የሚገኙበት ቤት ገብቶ አንድ ወጣት ይዞ በተሰጠው ስልጣን መሰረት ይገላል። የልጁ አባት በግዳጅ ኤርትራ የነበረ ኮሎኔል ሲሆን የልጁን ሞት እንደሰማ ወደ አዲስ አበባ መጥቶ ልጁን ከቀበረ በኋላ ስልጣን ላይ የነበሩት ጓደኞቹ ዘንድ ይሄድና እኛን የአገር ዳር ድንበር አስከብሩ እያላችሁ ወደ ጦር ግንባር እየላካችሁ እዚህ ከተማ ውስጥ የተቀመጡ ካድሬ ልጆቻችንን እየገደለ ሬሳቸውን እንደ ውሻ ሬሳ በየመንገዱ ይጥላል ብሎ ቡራ ከረዩ ሲል አዝማሚያው ስላላማራቸው እሱን ለማብረድና ከህዝብን ለመታረቅ ሲሉ ያንን የአብዮት ወገን አብዮተኛ እየተባለ ሲሞካሽ የነበረ የአስር አለቃ አስረው አክተፍትፈው ወደ ወታደር ፖሊስ እስር ቤት ያመጡታል። እዚያ ጥቂት ቀናት ከቆየ በኋላ ደርግ ምርመራ ክፍል ሂዶ እሱን ሲሰማ በኮሎኔሉ ልጅ ግድያ ብቻ ከሚከሱት ክሱን ከበድ ለማድረግ እንዲረዳቸው ሌሎችንም እንደዚሁ ነጻ እርምጃ ወሰደባቸው የተባሉትን ወጣቶች ለክስ ማዳበሪያ ለማምረው 20 ወጣቶችን ገልሃል ብለው ስለ ሁሉም ግድያ መልስ እንዲሰጥ ይጠየቃል። ታዲያ ከሁሉም በጣም ያስገረመኝ ነገር ቢኖር ይሄ የአስር አለቃ ደርግ ምርመራ ክፍል ቃሉን ሰጥቶ ወታደር ፖሊስ እስር ቤት ከተመለሰ በኋላ ለጉዳዩ ለጠየቁት ሌሎች እስረኞች የሚሰጠው መልስ ነበር። የአስር አለቃው የሚከራከረው ስለ ቁጥር ነበር እንጂ በፍጹም ስለ ንጽህናው አልነበረም። እንደሱ አባባል እኔ እንዲያጠቁ የፈለጉ ደርግ ምርመራ ክፍል የተሰገሰጉ ጸረ አብዮተኞች ናቸው እንጂ 20 ወጣቶች ገልሃል እያሉ የሚወነጅሉኝ በጭራሽ ከ15 አይበልጡ ነበር የሚለው። ተመልከቱልኝ ይህን አባባል። ገበያ አይመስል በቁጥር መከራከር። ያንድስ ሰው ሕይወት ቢሆን ለምን ይጠፋል? ነው እንጂ ነገሩ የቁጥሩ 15 እና 20 መሆን አይደለም። እንዲህ አይነቱን የቁጥር ክርክር የወያኔ ደጋፊዎችም ሲጠቀሙበት ተሰምቷል። ባንዶት ሰላማዊ ሰልፍ ወጥተው በነበሩ ሰዎች ላይ የወያኔ ታጣቂዎች ተኩስ ከፍተው 5 ይሁኑ 10 ሰዎች ተገድለው ስለነበር በየአቅጣጫው ተቃውሞ ሲሰማ ወያኔ ደጋፊዎች የነበሩ ሰዎች ሽንጣቸውን ደፍተው ሲከራከሩ የነበሩት ይሄኔ በደርግ ጊዜ ቢሆን ኖሮ እንደዚህ ለሰልፍ የወጡት 20-30ውን ነበር የሚያጭነው እያሉ ነበር። እንደነዚህ ሰዎች አስተሳሰብ በእርግጥ ወያኔ 10 ሰው ገድሏል፣ ግን ደርግ ቢሆን ኖሮ ከዚያ ይበልጥ ይገድል ስለነበረ ከደርግ ዘመን ትልቅ መሻሻል ተደርጓል ማለት ነው ወይስ ብዙ ሰው መግደል እንጂ ትንሽ ቁጥር ያለው ሰው መግደል ምንም አይደል ማለት ነው? አስተሳሰባቸው በጭራሽ አይገባኝም። የሰውን ልጅ ህይወት ስንመለከትስ እንደነዚህ ሰዎች አመለካከት ትንሽ ቁጥር ስንት ነው? ከስንት በላይ ሲሞት ነው ብዙ የሚባለው? ወይንስ እስከ ስንት መግደል ነው ለመንግስት የሚፈቀደውና ከስንት ቁጥር በላይ ሲሞት ነው ትክክል የማይሆነው? በቁጥር አካባቢ የሚከራከሩ ሰዎች የማይረዱትና የማይገባቸው ነገር ቢኖር የአንድን ሰው ህይወት ቢሆን የቱን ያህል ክቡር እንደሆነ ነው። የአንድን ዜጋ ህይወት ከህጎች መጥፋት የለበትም። እንኳንስ መንግስት የሚፈጽመውን አድራጎት በሰላማዊ መንገድ ለመቃወም የሚወጡ ሰላማዊ ሰዎች መግደል ይቅርና ነፍስ ያጠፉ ሰዎችን በሞት ፍርድ መቅጣት አግባብ አይደለም ተብሎ የሞት ፍርድ በህግ ላይ በሚሳቅበት ዘመን ላይ ሆነን 5 ወይም 10 ለሰላማዊ ሰልፍ የወጣ ሰው ቢገደል ምን አለበት? በዛና ነው ወይ ብሎ ጥቅና መቆም የድንቁርና ወይም የአእምሮ ህመምተኝነት ምልክት ይመስለኛል። የዚህ አይነቱ ጭፍን ድጋፍና አጉል መሞካሸት ነው ብዙ መንግስታትን ለእብደትና በመጨረሻም ለውድቀት ያበቃቸው። መንግስትን ሀቅ በመናገራቸው ሊደርስባቸው የሚችለውን ማለትም ከእስራት እስከ ሞት የሚደርስ ውርጅብኝ ለመቀበል ዝግጁ ሆነው ድፍረት ኖሯቸው ሲያብጥ አብድሃል ማለት የሚችሉ ሰዎች እንጂ ሲያብጥ አበጀህ እያሉ ወደ ከፋ ወንጀል እንዲገባ የሚገፋፉት አይደለም የሚያስፈልጉት። ግን እስካባባሉስ እርዳታ አባጁን ይወዳል አይደል የሚባለው? መንግስትም ዘወትር መስማት የሚፈልገው ህገወጥ ተግባር ሲፈጽም አበጀ ጎሽ እያለ በእብደቱ እንዲገፋ የሚያበረታታውን ነው እንጂ ምን ሲደረግ ሰው ልክ አይደለህም የሚለውን ያዳምጣል። እንዴት ሲደረግ መንግስት ጥፋት ያጠፋና በሚገዛው ህዝብ ልክ ያለ መሆኑ ይነገረዋል? ይሄማ ውርደት ነው። በአብዮቱ ዘመናት ብዙ የሚያሳዝኑና ለማመን የሚያስቸግሩ ጭካኔዎች ታይተዋል። በተለይም የነጻ እርምጃ ተብሎ የሚታወቀው አዋጅ ከተላለፈ በኋላ የእያንዳንዱ ሰው በህይወት መኖር ወይም ያለመኖር በህግ ስርዓት ሳይሆን በየቦታው ተመድበው በነበሩ የደርግ አባላት፣ የአብዮት ጠባቂዎችና የመንደር ሹሞች የሚወሰን ሆኖ ነበር። ቆንጆ ሚስት የነበረችው ወንድ ሚስቱን ለመቀማት ሲባል፣ ጥሩ መኪና የነበረው ግለሰብ መኪናውን ለመውሰድ ሲባል ብቻ የሐሰት ወንጀል እየተፈለገ ይታሰር፣ አልፎ አልፎም ይገደል እንደነበር አይተናል ሰምተናልም። በደቡብ አካባቢ ተመድቦ የነበረ አንድ የደርግ አባል አንዲት እናት ልጇ ታስሮ ወደ ግድያ ሲወሰድባት እግሩ ላይ ተንከባላ እያለቀሰች ልጇን እንዲፈታላት ስትለምነው ያደረገው ነገር ቢኖር ስንት ልጆች አሉሽ ብሎ ጠይቆ፣ ጌታዬ ያለ አባት ያሳደግኳቸው 4 ልጆች አሉኝ ብትለው፣ እንግዲያው 3 ይበቁሻል ብሎ እያንዳንዱ ልጅ እንደ ሱነቱ ሳይሆን እንደ ንብረት በቁጥር ብዛት ፍቅሩ የሚቀንስ ይመስል ነው ለዚያች ምስኪንና ታያዝንላት ልጇን ወስዶ የገደለባት። በአብዛኛው ስንሰማ የነበረው ኢትዮጵያውያን ርኅሩኅ፣ ጭካኔ የማያውቁና አዛኞች ናቸው ሲባል ነበር። ግን በእነዚያ ዓመታት ውስጥ ካጋጠሙኝ ሁኔታዎች በመነሳት የደረስኩበት ድምዳሜ ቢኖር ብዙ ሰው የተደበቀና ሁኔታዎች ከተመቻቹለት ሊወጣና ተግባራዊ ሊሆን የሚችል ውጫዊ ጭካኔ እንዳለበት ነው። ይህ ጭካኔ ግን በህግ በህብረተሰብ ተጽዕኖና በይሉኝታ ተገትቶና ታፍኖ የሚኖር ሲሆን፣ እነዚህ መቆጣጠሪያዎች በማይኖሩበት ጊዜ ግን እውነተኛው እኛነታችን ገሃድ ወጥቶ ይታያል። ልክ አንዳንድ እንጨት የብረት ቀለም ተቀብቶ ብረት መስሎ ቢታይም ያ ከላይ ያለው ቅር ሲፋቅ እውነተኛው የእንጨትነት ባህሪው እንደሚወጣ ነው። የሰዎችም የተደበቀ ባህሪ ሁኔታዎች ሲመቻቹ ተገልጦ ጭካኔያችንን ያሳየው። በተለይ በአብዮቱ ዘመናት የታየው ጭካኔ በወቅቱ የነበረው መንግስት ሰውን ማሰቃየት ህገወጥ ነው የሚለውን ህግ ሽሮ ማንኛውም አብዮቱን የሚቃረን ሰው አብዮቱ ደጋፊዎችና ጠባቂዎች የፈለገው አይነት እርምጃ ሊወሰድበት እንደሚችል ደንግጎ የህግም ሆነ የሞራል ልጓም እንዳይኖር ስላደረገ የብዙዎቹ የተደበቀና በህግ ተገትቶ የነበረው ውስጣዊ ጭካኔ በይፋ እንዲወጣ እድል ሰጥቶታል። ተገርፎ የቆሰለ እግር ላይ በቡትጫማ የሚቆሙ ሴት እስረኞች ብልቱ እንጨት እየጨመሩ የሚያሰቃዩ እስረኛ በጋሬታው እየተኮሱ የሚመረምሩ እስረኞች ከመገደላቸው በፊት ደማቸው ተቀርቶ ደም ባንክ ውስጥ እንዲቀመጥ የሚያደርጉ ልጅ ከተገደለባቸው ወላጆች ላይ ለልጃቸው መግደያ የባከነውን ጥይት ዋጋ የሚሰበስቡ እናት የተገደለ ልጇ ሬሳ ላይ ቆማ እልል እንድትል የሚያደርጉ ጨካኝ መርማሪዎች፣ የአብዮት ጠባቂዎችና ፖለቲከኞች በሀገራችን የተከሰቱት መነሻው ውስጣቸው የተደበቀ የዚህን አይነት ተግባር ለማድረግ የሚያስችል የጭካኔ ባህሪ ኖሯቸው ያንን የሚቆጣጠረው ህግና ይሉኝታ በመወገዱ ሁለቱ በአንድ ላይ ተቀናጅተው በመገኘታቸው ነው። እነዚህ ከሁለቱ መካከል አንዱ ቢጎድል፣ ለምሳሌ መርማሪዎች እስረኛ እንዲያሰቃዩ የሚከለክል ህግ ባይኖር እንኳ እነዚህ ግለሰቦች የተፈጥሮ ጭካኔ ከሌላቸው የዚህ አይነቱ የማሰቃያ ዘዴ ሊከሰትላቸው አይችልም ነበር። መኖሩን ቢሰሙ እንኳ አይጠቀሙበትም ነበር። ወይንም ደግሞ እስረኛ እንዳያሰቃዩ የሚከለክል ህግ ቢኖር ኖሮ በተፈጥሮ ጭካኔ ያለው መርማሪ ያው አዩኝ አላዩኝ ብሎ እስረኛው ፍርድ ቤት ሲቀርብ የሚታይ ጠባሳ ሳይተው ጥቂት መጎሻሸሙ ባይቀርም እንደዚህ የሚሰቀጥጡ ወንጀሎች በሰዎች ላይ ባልፈጸሙ ነበር። የዚህ አይነት ተግባራትን ያከናወኑ ግለሰቦች ወያኔ ስልጣን ላይ ከወጣ በኋላ የቀይ ሽብር ወንጀለኞች ተብለው ተከሰው ፍርድ ቤት በቀረቡበት ወቅት አንድ የህግ ባለሙያ የነበረ ሰው እነዚህ ሰዎች እኮ ወንጀለኞች አይደሉም፣ ወንጀል ማለት ህግ አድርግ የሚለውን አለማድረግ ወይም አታድርግ የሚለውን ማድረግ ነው። በወቅቱ የነበረው መንግስት በህግ በማንኛውም ጸረ አብዮተኛ በተባለ ሰው ላይ አብዮት ጠባቂዎች እስከ መግደል ድረስ እርምጃ መውሰድ እንደሚችሉ ከደነገገና እነዚህ ግለሰቦች በዚያ ህግ መሰረት እርምጃ ከወሰዱ ምንም እንኳ አሁን ካለው ህግ አንጻር ስንመለከተው እርምጃው ከወንጀሉ ጋር ተመጣጣኝ አይደለም ብንልም በጊዜው ህገወጥ ተግባር አልነበረም። የተላለፈው ህግ ትክክል ነው ትክክል አይደለም፣ ህጉን ያወጣው አካል በህጋዊ መንገድ ስልጣን ላይ የወጣ ስላልሆነ ያወጣው ህግ ተቀባይነት ሊኖረው አይገባም የሚል ነጥብ ከተነሳ ይሄ ሌላ ጥያቄ ነው። ነገር ግን በዴሞክራሲም ሆነ በጉልበት አንድ ጊዜ አንድ መንግስት ስልጣን ላይ ከተቆናጠጠ በኋላ ያወጣውን ህግ ያስፈጸሙ ሰዎች ህገወጥ ተግባር እንደፈጸሙ ተደርገው በወንጀል መከሰሳቸው ትክክል አይደለም ብሎ የተነዘረው ሐሳብ እስካሁን ያሳስበኛል። በአጠቃላይ ከአምስት ዓመታት የእስራት ዘመኔ ስለ ሰዎች ጠባይ የተማርኩት በጣም ብዙ ሲሆን በመጠኑም ቢሆን የማስታውሳቸውን ላካፍላችሁ ሞክሬያለሁ። በዓለማችን ላይ በጣም መጥፎ የሆኑ ሰዎች ያሉትን ያህል በጣም ጥሩ ሰዎችም ስላሉ እነዚህን የከፋ ጠባይ ያላቸውን ሰዎች የህግ የበላይነት ሰፍኖ የተደበቀ ጭካኔያቸውን መቆጣጠር እስከቻለ ድረስ ሕይወት ሰላማዊ ሊሆን ይችላል ብዬ አምናለሁ። ነገር ግን ቀን ጎድሎ ነዚህ የተደበቀ ጭካኔና ጥላቻ ያላቸው ሰዎች ስልጣን ኮርቻ ላይ የተፈናጠጡና የተደበቀውን የጭካኔ ባህሪያቸውን የሚቆጣጠረውን ህግ ያፈገዱት ቀን ሰው ልጆች ህይወት የስቃይና የሰቆቃ መሆኑን ካለፈው ልምዳችን ያየነው ነውና እንደዚህ አይነት ሰዎች ስልጣን ላይ መውጣት ሰውረን ብሎ እጅ አጣጥፎ ተቀምጦ መለመን ብቻ ሳይሆን እያንዳንዳችን እንደዚህ አይነት ሁኔታዎችን ለማስወገድ የየበኩላችንን አስተዋጽኦ የማድረግ ኃላፊነት ይጠበቅብናል። ተፈጸመ። በፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ተቀናብሮ የቀረበ ነሐሴ 2007 ዓመተ ምህረት